የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደውን የዘወትር አክብሮት ሰላምታችንን እያስቀደም የዛሬ የሚያዝያ 3 ቀን 2013 ዓ.ም ተመረጠ ወይም እንደ አውሮፓውያን አቆጣጠር የኤፕሪል 11 2001 ቅንብራችንን ይዘን ቀርበናል። የቀደምት ስልጣኔ ምንጭ ከሚባሉትና ያልተቋረጠ መንግስታዊ ስርዓት ከነበራቸው ግንባር ቀደም አግሮች አንዷና ከቅርብም ከሩቅም የተሰነዘሩባትን ያላባሩ የባዕዳን ወራሪዎችን ተቋቁማ ነጻነቷን ያቆየች ብቸኛዋ አፍሪካዊት አገር ተላላቅ የሚባሉ ሃይማኖቶችን በራሷ ባህላዊ ሴትን አቅፋ የምትገኝና በራሷ ፊደል የምትጠቀም ውድ አገራችን ኢትዮጵያ የቆዳ ስፋቷ በየጊዜው እንደገጠሟት ሁኔታዎች እየጠበበም እየሰፋም እስካሁን መቆየት የቻለችው በባዕዳን ፍቃድና ችሮታ ወይም ፍላጎት ሳይሆን ዜጎቿ በከፈሉት መራራ ከባድና ክቡር መስዋዕትነት መሆኑ ይታወቃል። ኢትዮጵያ ነጻ አገር ሆና መቀጠል የቻለችው ልጆቿ ከውጭም ሆነ ከውስጥ የተሰነዘሩ ጥቃቶችን ተቋቁመው በተባበረ ትግላቸውና ባልተቋረጠ መስዋዕትነታቸው ላስከበሩት አገራዊ አንድነት ባላቸው የላቀ ቀናኢነትና የመሪዎቿ ጽናት ነው። ይህ ከትውልድ ትውልድ ሲተላለፍ የቆየው አኩሪ እሴት ላለፉት 40 ዓመታት በላይ በተከታታይ ተገዝግዞ በመፈራረሱ ዛሬ ላይ ኢትዮጵያ የጠላቶቿ ማድ ሆናለች። የገዘገዟት ጽንፈኞችና ባንዳዎች ለጥፋት ማማ አድርሰዋታል። ዛሬም ኢትዮጵያዊነት ሞቶ እንዲገነዝ ያደረጉ ጽንፈኞች ዙፋኑን ተቆጣጥረውታል። ጨዋ የአገር ተቆርቋሪ ላንድ አገር ላንድ ህዝብ የቆመ የህብረተሰብ ክፍል እየከሰመ እየወደቀ ፖለቲካዊ ጎሰኝነት እየገነነ የሚሄድባት ብቸኛዋ የዓለማችን ምድራዊ አገር ኢትዮጵያ ነች። በመርዘኛና በጽንፈኛ የጎሳ አስተሳሰብ የተነደፈው የትየለሌ ሆኗል። ጽንፈኞች በብሔር ማንነታቸው ኢትዮጵያን እንደ ቆዳ ወጣጥረው ለሰላሟ ማነቆ ሆነዋል። ወንጀለኞችን ማስተናገድ የማይታክታት ኢትዮጵያ የጥፋት ዘመኗ ቀጣይ እንዲሆን ህዋት ወያኔን የተካው ተረኛው መንጋ የኦነግ ኦፒዲዮ አገዛዝ እየሰራበት ነው። ይህን የጥፋት ዘመን ደግሞ እየመራ ያለው አብይ ነው። የአብይ አገዛዝ ዜጎችን ያጠቃል። ሰላዩ በእጁ ነው። ፖሊሱ የራሱ ነው። በየቀኑ የፈለገውን ይገላል። ጠልፎ ይሰውራል። ሀብት ይዘርፋል። ያፈናቅላል። ዳኛውም እሱ ነው። አውሬነቱን በተግባር ያሳያል። የአብይ አገዛዝ የሚከተለው መርዘኛ ጎሰኛ የፖለቲካ ቅኝት በመሆኑ አዳዲስ የፈጠራ ታሪኮችን ቀፍቅፏል። በአገር አቀፍም ደረጃ ሆነ ለብሔር ብሔረሰብ ሰላም የሚነሳ እጅግ አደገኛ የፖለቲካ ቀመር እያራመደ ይገኛል። በወያኔ የተቦረቦረው የአንድነታችን ስለ ንቦናዊ ትስስር መላላት የፈጠረው ክፍተት የኦሮሞን የመስፋፋት ዘመቻ እውን አድርጓል። እንግዳ ሲሰነብት ባለቤት የሆነ ይመስለዋል ነውና አብይና ሸሪኮቹ ሳር ቅጠሉን ሳይቀር ሁሉ ኬኛ እያሉን ነው። እና አብይ ኦሮሞ በብቸኝነት አትራፊና ተጠቃሚ እንዲሆን ዓላማቸውን ቢያንስ 70 በመቶውን አጠናቀዋል። ልክ እንደ ወያኔው ዘመን በዛሬቷ ኢትዮጵያ በፖለቲካ በኢኮኖሚና በወታደራዊ ጉዳዮች ላይ ወሳኝነቷ ቦታውን የያዘው ያንድ የኦሮሞ ነገድ ብቻ ሆኗል። አብይና አጋሮቹ የወያኔ ውልዶች በመሆናቸው እኩይ ተግባሮቻቸው ገደብ አጥቷል። ኦሮሞ ይቅደም ዘመቻ ሰው በላ ሆኗል። ያብያ ግዛዝ እንደ ህዋት ወያኔ ዘመን ሁሉ ጸረ አማራ ነው። አማራው በተከታታይ አመታት ከደረሰው ግፍ በባሰው ሁኔታ ባብያ ግዛዝ ለኦሮሞማ ከአማራ የጸዳ ክልል ለማስፋፋት ሲባል የዘር ማጥፋትና የዘር ማጽዳት ወንጀሎች እየተፈጸሙበት ይገኛል። በዘር ፖለቲካ የተከተቡት ጽንፈኞች አገሪቷን መመለሻ ወደሌለው እንጦሮጦስ ያወረዷት ይገኛሉ። እጅግ ኋላ ቀር በሆነው አስተሳሰባቸው ታላቂቷን ኢትዮጵያ በጥፋት ማስተር ፕላን ውስጥ አስገብተዋታል። አገርን በማፈራረስና በመናዱ ረገድ ርኅራኄ ስለሌላቸው ሙሉ የአማራን ሕዝብ ጨርሰው የየራሳቸውን ነገድ ለማኖር ላይታች እያሉ ነው። አገራችን ኢትዮጵያ ሀገርና ሕዝብ አለያም ሞራላዊ ልዕልናና የሕግ የበላይነት በማያስጨንቀው አገዛዝ ተቀፍድዳ ተይዛለች። የዚች የመከራዋና የስቃይዋ ማብቂያ የራቀባት የመቶ ሚሊዮኖች እናት ኢትዮጵያ ችግር ከዕለት ዕለት መልኩን እየቀየረባት ነው። ከባዕዳን ወረራ እፎ ያለችው ኢትዮጵያ ሀገራችን ሦስት አስርት ዓመታት መከራዋ መልኩን ለውጦ በወለደቻቸው ልጆቿ መካከል የኔ ቦታ ነው፣ ያንተ ቦታ እዚህ አይደለም፣ የኔ አገር ነው፣ ከአገሬ ይውጣልኝ በሚል መርዛማ ንትርክን እያስተናገደች ትገኛለች። በእነዚህና በሌሎች ውጥረቶች የተነሳ ወደ ከፋ ደም መፋሰስ ሊሻገር ወደሚችልበት ሁኔታ በፍጥነት እየተጓዝን ነው። በአገራችን የሰፈነው አገዛዝ የትውልድ ትውልድ ብሔራዊ ወንጀል እየፈጸመ ነው። የታሪክ ሰንሰለት በህወሓት ወያኔ ዘመን መበጣጠሱ ያስደሰተው ተረኛ መንጋ የአገሪቷን ህልውና ዋስትና አሳጥተዋታል። ትውልዱም በትርክ ድርሳነ ታሪክ ዘረኞችን የማቅበጥና የማፋፋት ዘመን ላይ በመሸጋገሩ ለእውነት የቆሙና የአገሪቷ ህሊናዎች አድርገን የምንቆጥራቸውን አጥተናል። ብሔራዊ ራእይም ስለ ጠፋ ርኅራኄ፣ ፍቅርና አንድነት ተርበናል። የአብይና የአጋሮቹ አገዛዝ ጭካኔያቸው ዳር ድንበር አጥቶ ወደ አውሬነት የተለወጡ በመሆናቸው በጎ ነገር ከነሱ መጠበቅ አይቻልም። እናም ዋናው መሠረታዊ ጉዳይ ነጻነትና ፍትሕን ለማንገስ የድርሻችንን በማዋጣት ቅርጹን አፍርሰን ሀገሪቷን ለማሰንበት ኃላፊነታችንን የመወጣቱ ተግባር ከፊታችን የተደቀነ ሐቅ ሆኗል። የዘር ማጥፋት ሰለባ በመሆን ላይ የሚገኘው በተቀዳሚ በመላው የኢትዮጵያ ምድር ተበትኖ የሚገኘው አማራ ነው። ግፉ በዝቶ በላዩ ላይ እየፈሰሰበት ያለው አማራ በጠላትነት ፈርጀው የጭካኔ ዐይነቶችን መፈተሻ ባደረጉት ቡድኖች ላይ የተባበረ ክንዱን በማንሳት ህልውናውን መታደግ ይኖርበታል። ከእንግዲህ ግፉን ማስቆም የሚቻለው እያንዳንዱ አማራ ህሊናውን አሸፍቶ በቃኝ ብሎ በጠላቱ ላይ እርምጃ መውሰድ ሲጀምር ብቻ ነው። የችግሩ መፍትሄ በራሱ በአማራው እጅ ላይ ነው። ለዚህ ደግሞ ራሱን ሆኖ መቆም ይጠበቅበታል። የአገራችን ችግር የምንወጣው በርግማን በመግለጫ ጋጋታ በኢንተርቪው በድረ ገጽ ጽሑፎች አይደለም። አበው ሲተርቱ ቆሎን መቆርጠም እንጂ ማሸት አይጨርሰውም ይላሉ። አገዛዙ ጠላታችን ነው ብለን ካልተጋፈጥነውና ትግሉ የመሥዋዕትነት ወንጌል የተቀበሉ እጅ ላይ ካልገባ ዋይታው ይቀጥላል። ፍትሕን የሚያረጋግጥ ሕዝባዊ ሥርዓት ለማምጣት ከተፈለገ በዘረኞችና በባንዳዎች ላይ መዘመት ይኖርበታል እንላለን። በመጨረሻም ባብያ ግዛዝ የጸረ አማራ ቅስቀሳ ከሚፈጽሙት ዘግናኝ ወንጀሎች መካከል ላለፉት 495 ቀናት በአገዛዙ አጋሮች ታፍነው ደብዛቸው ስለጠፋው የአማራ ወጣት የዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህን ለጋ ወጣቶች ለዚህ መከራ የዳረጋቸው ያብያ አገዛዝ ነው። ለማንኛውም ህሊና ላለው ሰው የህሊና ድምፅ የሚነግርን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ መሆኑን ነው። ዛሬም ሊቆም ባልቻለው የኦነግ ኦፒዲዮ ፋሽስታዊ አምባገነን ዘረኛ አገዛዝና ወራሪ ኃይል በመላው አገሪቷ ባስፋፋው የዘር ማጥፋት ዘመቻ ሕይወታቸው እንዲጠፋ የተደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። በህወሓት ወያኔ እግር የተተካውና በነፍስ ማጥፋትና የዘር ማጥራት ወንጀል የተሰማራው የኦነግ ኦፒዲዮ አገዛዝና አጋሮቹ በሚፈጽሟቸው አያሌ ናዚያዊ ወንጀሎቻቸው ለፍርድ መቅረብ ይኖርባቸዋል እንላለን። ከዚህ ቀጥለን የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ከጽሑፍ ባልደረባችን ከተላኩልን ሁለት ጽሑፎች በተከታታይ እናስደምጣለን። የጽሑፎቹም ርዕሶች የመጀመሪያው ሕዝብ በሰላም እንዲኖርና አገር ጨርሳ እንዳጠፋ አደገኛ ውሸታሞች ሥልጣን ሊለቁ ይገባል ይላል። ሁለተኛው ጽሑፍ አብይና ግብራበሮቹ ወደ ዓለም አቀፍ የወንጀል ችሎት ጉዞ ይላል። በመቀጠልም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዘር ማጥፋት መከላከያ ድርጅት ኦቴጅ የተሰጠ መግለጫ ይነበባል። በመጨረሻም አንድ ወቅታዊ ጽሑፍ ካስደመጥን በኋላ የስርጭታችንን ጊዜ እናጠቃልላለን። አድማጮቻችን፣ የስርጭታችንን ሙሉ ሰዓት ከእኛ ጋር እንድትቆዩና የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
I'm
በሰላም እንዲኖርና አገር ጨርሳ እንዳጠፋ አደገኛው ሸታሞች ስልጣን ሊለቁ ይገባል። በላይና አባት የትግሪ ነጻውጭ በውሸትን ቁር አንቅሮና አጥምቆ ባግልጋይነት ሲጠቀምባቸው ከነውሩት ኢትዮጵያ ሶስ ናት ይያሉ እንደ ጅብ ገነጣጥለው ተጣሏት ከንቶች የባሰ የዋሽ መስል ሰሞኑን ሌላው ቀጣፊ ጓደኛቸው ብልጽግና ኢትዮጵያና አፍሪካን እንደሚያሻግር የታመነበትና እንቁ መሪዎችን የፈጠረ ፓርቲ ነው ያለ ሹፌርናው ታንቲ የቀየረውን ይሃድግ በማሙካሸት በሬዲዮ በቴሌቪዥንና በሌሎችም የህዝብ መገናኛዎች መዘባበቻ ሆኗል። ውሸት በተንኮልና በጭካኔ ቆጥ ላይ የተሰቀሉ ገዦች ከመጠቀሙባቸው ቆሳው ያልሆኑ መሳሪያዎች ዋናው መሆኑን ልብ ይላል። ዛሬ ዛሬ እንኳን የማይዋሽ ገጂ የማይቀጥፍ ዓለማዊ መሪም ሆነ የሃይማኖት አባት አለ ለማለት ይከብዳል። ዳሩ ግን በአሁኑ ወቅት የማይዋሽ ሰው በዓለም ላይ አለ ወይ? እንዲያ ወደ ራስዎ ሲመጣ ማንበቡን ያቁሙ እንጂ አያቁሙ እንጂ ጥያቄውን ወደ እርስዎ ባዞሩ ዋሽተው አያቁም ወይ? የናቲን ስጋ በጭራሽ ብለው አምስት አቶቾን ወደ ላይ አቁመው ደጋግሞ አየሩን እየቀሰፉ ከመለሱ የውሸቶን ቁልል ከበፊቱ ባንድርከን ከፍ ማድረጎትን አይርሱ። ከአርባ መታት በላይ በውሸት ላይ የተመራመሩት ፕሮፌሰር ሮበርት ፌልድማን እንደሚሉት የሰው ልጅ መዋሸት የሚጀምረው በሁለትና በሶስት ዓመት ዕድሜዋው አካባቢ ነው። ስለዚህ እኔም ሆነ እርሶ መዋሸት ከጀመርን ውለን አድረናል ማለት ነው። ራስዎን አይከኩ። ይህ ነገር እውነት ሳይሆን አይቀርም። ከዚህም በተጨማሪ ኒው ተመራማሪ በአስር ደቂቃ ንግግር ውስጥ አብዛኛው ሰው ቢያንስ ሶስት ጊዜ እንደሚዋሽ አረጋግጠዋል። በአንድ ምርምራቸው ወቅት እንዲያውም በአስር ደቂቃ ውስጥ አስራ ሁለት ጊዜ የዋሹ ሰዎች ገጥሟቸዋል። ይህም ማለት በደቂቃ ውስጥ ከአንድ ጊዜ በላይ የምንዋሽ ሰዎች አለን ማለት ነው። አሁንም ስለ ራስህ ውሸት ተናገር እኔ ከእውነት ንቅንቅ የማልል ፍጡር ነኝ የምትሉ ካላችሁ ሩቅም ሳትሄዱ የሳምንት ውሏችሁን ብቻ ባይነ ህሊናችሁ ቃኙ። ስንቶቻችን ቤተሰቦቻችንን ጓደኞቻችንን ጎረቤቶቻችንን፣ የሥራ ባልደረቦቻችንን፣ አለቆቻችንን በየቀኑ እንዋሻለን። ታማኝ ሚስቱን ከቤት አስቀምጦ የኮረዳ ችቦ ወገብ ሲያቅፍ ቆይቶ በደረቅ ሌሊት ቤቱ ሲገባ ስትጨነቅ ለቆየችው ሚስቱ ሥራ በዝቶብኝ ሰው ሳስታርቅ የተቸገረ ስረዳ ከጓደኛ ቤት ጋሪው ወይም መኪናው ተበላሽቶ መንገዱ ተዘግቶ ሰማይ ዝቅ ብሎ መሬት ከፍ ብላ እያለ ከንቱ ምክንያት የሚደረድረውን አቶም እንቶ ከውጭ አርግዛ ስታበቃ ያንተን ልጅ ተሸክሜ በጨረቃ የተቆላ ቆሎ አማረኝ እያለች ተነክሮ የወጣ ሞኝ ባሏን የምታስጨንቀዋን ወይዘሮንም እንተዋት። እንዲያው በዚህ ሳምንት ብቻ ስንቶቻችን የሥራ ባልደረባችን የሆነችን ሰው ምላሳችን አምሮብሻል ሲል ልባችን መንቃራ የሚለውን ተናግሯል። ምን ያህሎቻችንስ የምናውቀውን ጎበዝ ተውባሃል ብለን ባንደበታችን እያሞካሸን በልባችን ሸፋፋ የሚለውን ነቀፋ ሰንዝረናል። ስንቶቻችን ጎማ ፈንድቶብኝ ታክሲ አጥቼ ትራፊክ በዝቶ ለማኝ አላሰናዝረኝ ብሎ መንገዱ ተዘግቶ የእናቴ መቀነት አደናቀፈኝ ዘገየሁ እያልን ለሥራ አለቆቻችን ያልሆነ ምክንያት ሰጥተናል። አሁንም እኔ የምንትስ ልጅ እንዲህ ዐይነቱ ውሸት ሲያልፍም አይነካኝ፣ እኔ ጠቢቡ፣ እኔ ሽማግሌው፣ እኔ መነኩሴው፣ እኔ ጳጳሱ፣ እኔ ሸሁ፣ እኔ አቡኑ ምንትስ ውሸት በዋለበትም ቦታ ውይ አላውቅም ብለው ሙጥኝ ብለው በመከራከር ላይ ካሉ ረጋ ብለው ሕሊናው ከእርሶ ጋር መሆኗን ይፈትሹ። በእውነት እንነጋገር ከተባለ የማትዋሽ ራሷ እውነት ብቻ ናት። ይችን እውነት ደግሞ ክርስቲያኖች በክርስቶስ ወይም በእግዚአብሔር፣ እስላሞችም ባላህ፣ ይሁዳዎችም ባሎሄም ስም ይመስሉታል። በአጠቃላይ የማይዋሽ እግዚአብሔር ብቻ ነው ማለት ነው። ዳሩ ግን የውሸት ትርጉሙ ምንድን ነው? ውሸት ቦታ፣ ጊዜና ባህል የማይወስነው ትርጉም ይኖረዋል ወይ? በ18ኛው ክፍለ ዘመን የሥነ ምግባርና የመንፈስ ልዕልና መምህር የነበረው ኢማኑኤል ካንት ውሸትን ሆን ብሎ እውነት ያልሆነ ሐሳብን መናገር ብሎ ተርጉሞት ነበር። በዚህ ሰው ትርጓሜ አንድ ሰው ሌላውን ሰው ሊገል በሚያባረርበት ወቅት ተባራሪው ወደ ግራ ታጥፎ ቢሰወርና ሌላ ተባራሪውን ወደ ግራ ሲታጠፍ ያየ ሰው አባራሪውን ወደ ቀኝ ታጠፈ ብሎ አሳስቶ ተባራሪውን ከሞት ቢያድነው እንኳን አሳሳቹ ውሸታም ነው። አዎ፣ በዚህ ጠቢብ አገላለጽ ይህ ሰው ምንም እንኳን ተባራሪውን ሰው ከሞት ለማትረፍ ቢያደርገውም አባራሪውን ዋሽቶታል። በኢማኑኤል ካንት ዘንድ ጥሩና መጥፎ ውሸት የለም። ውሸት ውሸት ነው። የውሸትም ደግ የለው። በቅርቡም ውሸትን የምርምሩን ብርት አድርጎ የያዘው ጄምስ ማሆም የተባለ ሰው በሌሎች ሰዎች ጥናት ላይ ተንተርሶ ውሸትን ውሸት የሚያሰኙትን 5 መመዘኛዎች ቀመረ። እነዚህ መመዘኛዎችም አንደኛ፣ ተናጋሪው የሚናገረው ወይም የሚገልጸው ነገር መኖር አለበት። ሁለተኛ፣ የሚገልጸውን ነገር የሚቀበል አድማጭ ወይም ተቀባይ መኖር አለበት። ሦስተኛ፣ ተናጋሪው የሚናገረው ወይም የሚገልጸው ነገር ውሸት መሆኑን ያውቃል። አራተኛ፣ ተናጋሪው የተናገረውን ነገር አድማጩ በእውነትነት እንዲቀበለው ይሻል። አምስተኛ፣ ተናጋሪው የተናገረው ወይም የገለጸው የሚያምንበት ነው ብሎ አድማጩ እንዲቀበለው ይሻል። በዚህ ዐይነት የውሸት ትርጉም የሚስማሙም ሆነ የማይስማሙ ብዙ አሉ። ያም ሆነ ይህ ውሸት እውነት እንዳልሆነ የሚያውቁትን ነገር መናገር ብቻ ሳይሆን ማታለልንም የሚጨምር በመሆኑ ብዙዎች ይስማማሉ። ለምሳሌ ጦቢያን ጨምሮ ሌሎችም ፍትሕ የሌለባቸው አገሮች ውስጥ እንደሚታየው ዜጎች የስሜት ሕዋሳታቸውን በራሳቸው አዛዥነት በመጠቀማቸው ምክንያት ከገደሉ፣ ካሰቃዩና ካሰሩ በኋላ የተፈጸመባቸው ግፍ ሳይበቃ በአገር ክህደት፣ በሽብርተኝነትና በሌላም ወንጀሎች ፈርጆ ሕዝብን ለማሳመን መቃጣት ወንጀልን የጎረሰ ትልቅ የማታለል ተግባር ነው። በሌላ በኩል ደግሞ ውሸትን ካለማወቅ ወይም ደግሞ ከስህተት መለየት ያሻል። ለምሳሌ የሥጋ ደዌ ወይም በዘልማድ የቁምጥና በሽታ በዘር ይተላለፋል እየተባለ ይወራል። ይህ ከውሸት ሳይሆን ካለማወቅ የሚመነጭ ስህተት ነው። አያሌ የህብረተሰብና የስነ ልቡና ተመራማሪዎች ውሸትን በተለያዩ ጊዜ በልዩ ልዩ መልክ ከፋፍለው ተመልክተውታል። ከነዚህም ውስጥ የሚከተሉት ይገኙበታል። ማህበራዊ ግንኙነትን ላለማበላሸት የሚዋሽ ውሸት lies of social convenience የአይነቱ ውሸት ባጭር ጊዜ ውስጥ ግንኙነት ለመፍጠር ወይም ግንኙነትን ላለመበጠስ አለዚያም ላለመቀያየም የሚዋሽ ውሸት ሲሆን እጅግ በጣም የተለመደ የውሸት አይነት ነው። ይህንን አይነቱ ውሸት የማይዋሽ ሰው አለ ለማለት ያስቸግራል። ለምሳሌ በደራ ጨዋታ ወቅት በደንብ የሚያውቋት ፍቅረኛዋ በዚህ ጊዜ በዚህ ቦታ በቁንጅና ውድድር አንደኛ ወጣሁ ብላ በድርቅና የተዋጩን ሁሉ ቀልብ በውሸት ለመሳብ ስትጥር እርሷን ላለማሳፈር ወይም ወደ ቤት ሲሄዱ የሚከተለውን ጭቅጭቅ ለመከላከል ውሸቷን ባውንታ ከደገፉ ግንኙነቱን ላለማበላሸት ሲሉ ዋሽተዋል ማለት ነው። እርሷም እንደዚሁ ባንድ ወቅት አምስት ሆነው ሊያጠቁኝ መጥተው አምስቱንም በመደዳ ዘረርኳቸው ሆስፒታል አደረሩ ብለው ዩኒታውን ጥለው ሲሰጡ እርሷ ባውንታና በፈገግታ ካጸደቀችው ይህንን አይነት ውሸት ዋሽታለች ማለት ነው። ነጭ ውሸት white lies በትራ ቁጥር 1 ላይ ከተገለጸው አይነት ውሸት ጋር ይመሳሰላል። ለምሳሌ የሙሽራ ቀሚስን እንዴት ታየዋለሽ ብላ ሙሽሪት ሌላዋን ስትጠይቃት ተጠያቂዋ ሙሽራዋን ላለማስቀየም ስትል ብቻ ነፍስ ነው ካለች በኋላ ዞር ስትል ደግሞ ጃርታስ መስሏታል ካለች ነጭ ውሸት ዋሽታለች ማለት ነው። እስቲ በእውነት እንደዚህ አይነት ውሸት ዋሽቶ የማያውቅ እጁን ያውጣ። ሶስተኛ ልማዳዊ ውሸት compulsive lying or mythomania የአይነቱ ውሸት መዋሸትን እንደ መልካም ነገርና እንደ በጎ ልማድ አድርገው በሚወስዱ ሰዎች የሚዋሽ ውሸት ነው። እርሶ በለጋቅቤ ያበደች ሽሮ አይኑ በሚማርክ እንጀራ እየተቀለቡ መብላት የሚያስደስቶትን ጥሎባቸው እንደ አይነት ምግብ ለምትወዱት ማለቴ ነው ያህል ልማዳዊ ውሸት የተዋሃዳቸው ሰዎችም በማንኛውም ጊዜ መዋሸት ያምራቸዋል ያስደስታቸዋል። በዚህ አይነቱ ውሸት የተለከፉ ሰዎች ተሳስተው እውነት ከተናገሩ ኃጢአት እንደሰሩ ሁሉ ቅፍፍ ብሏቸው ሲጨነቁ ውለው እንቅልፍም ሳይወስዳቸው ሊያድሩ ይችላሉ። ተመራማሪዎች እንደሚሉት እንደዚህ አይነቱ ውሸታሞች ብዙውን ጊዜ የሚፈጠሩት ውሸት ባህል በሆነበት ቤተሰብና ማህበረሰብ ውስጥ ከልጅነት ጀምሮ ካደጉ ልጆች መካከል ነው። አራተኛ የውሸት ደዌ ፓቶሎጂካል ላይስ የአይነቱ ውሸት ለግለሰብም ሆነ ማህበረሰብ ደንታ ሳይኖራቸው ለትንሽም ሆነ ለትልቅ ጥቅም ሲሉ በትንሹም ሆነ በትልቁ ጉዳይ የሚቀጥፉ ሰዎች የሚዋሹት የውሸት አይነት ነው። በዚህ በሽታ የተለከፉ ሰዎች የሚፈልጉትን ለማግኘት ለክብር ብቻ ሳይሆን ለሰው ነፍስ ለሀገርም ሆነ ለማህበረሰብ ደህንነትና ጤና ደንታ ሳይኖራቸው ሽምጥጥ አድርገው ይዋሻሉ። ጠበብት ይህንን አይነቱን ውሸት ከልጅነት ጀምሮ ጸረ ማህበራዊ ባህሪ antisocial personality disorder or sociopathy ኩፉኛ የሰነጋቸውና የዝቅተኝነት መንፈስ የሚሰማቸው ሰዎች ራሳቸውን ከእንደዚህ አይነቱ ስሜት ለማላቀቅ የሚጠቀሙበት ማስታገሻ መንገድ ወይ coping mechanism አድርገው ይወስዱታል ይላል ጻፊው። እንደኔ ውሸቶች በሚያስከትሉት አደጋ grave outcomes ይለያዩ እንጂ አማኑኤል ካንት እንዳለው ለክፉም ሆነ ለደግ ነገር ይዋሽ ውሸቱን ሁሉ ውሸት ከመባል የሚያድነው ነገር የለም። ከውሸት ትርጓሜ በላይ ነን የሚያሳስበኝ ግን ዋሾች የምንገኝበት የህብረተሰብ ርከንና የምንዋሸው የህብረተሰብ ክፍል ስፋትና ጥልቀት ነው። በተራ ዜግነታችን ቤተሰቦቻችንን ጓደኞቻችንን ጎረቤቶቻችንና የሥራ ባልደረቦቻችንን ብንዋሽ ጉዳዩ በክላለው የሚል ሰው አምላኩን ህሊናውንም ሆነ ይሉኝታውን ጥሎ ሁልጊዜ አገርና ለምን ሲዋሽ አደጋው ምን ገደብ ይኖረዋል? ልብን በል አንድን ህብረተሰብ ወይም ያንድ እምነት ተከታይን ህዝብ መንበሩ ላይ ቁጭ ብሎ የሚቀጥፍ ሁሉ የሚዋሸው ያለፈውን ያለውንና የሚመጣውን ትውልድ ሁሉ ነው። በዚህ አድራጎቱ የሚጎዳውም አሁን ያለውን ትውልድ ብቻ ሳይሆን እስከ ዘላለም የሚመጣውን ትውልድ ሁሉ ነው። ባጸፋው እንዲህ አይነቱ ፍጡር ሲረገም የሚኖረው ባሁኑ ትውልድ ብቻ ሳይሆን እስከ ዘላለም በሚመጣው ትውልድ ሁሉ ነው። እውነት እንደሆነ አንድ ቀን ራስዋን መግለጫዋ አይቀርምና በጋዜጣ በመጽሔት በመጽሐፍ በቴሌቪዥን በሬዲዮና በአፈታሪክ መልክ የሚቀርብ የውሸት ድርጊት ሁሉ ጊዜው ሲደርስ እየተበጣጠሰ መገፈፉ አይቀርም። እንኳን ደጥበብ ሰማይ በደረሰበት በ21ኛው ክፍለ ዘመን የተቀበረች እውነት ከ3 ሚሊዮን ዓመታት በፊት ከሉሲ ጋር አፈር የተጫናት እውነትም ወጣ የመሰከረች ነው። ሳድቅ ከንጨት መርጦ ለታቦት ከሰው መርጦ ለሹመት ሲባል ሰማ ነበር። ቀጥ ብሎ የወጣ መለሎ መለሎ ዛፍ እየተመረጠ ለቤተ ክርስቲያን ማሰሪያ ሲውል በመንፈስ የሰከኑ ህሊናቸው ወለም ዘለም ሳይል ቀጥ ብሎ የተሰመረ ሰዎችም እየተመረጡ ሳይሆን እየተለመኑ የደብርና የጎበዝ አለቃ የድርና ዕቁብ ጸሐፊ አስተራቂና አጋቢ ሽማግሌ ወስተረፈ ሲሆኑ አስተውል ነበር። ዛሬ ቀጥ ያለው ዛፍ ወደ ምድጃ የጸዳና ቀጥ ያለ ህሊና ያለው ሰውም ወደ እስር ቤትና ወደ መቃብር በመውረድ ላይ ይገኛል። በሌላ በኩል ደግሞ ወልጋዳና ጠማማው እንጨት ወደ ታቦት መንበር ህሊና አልባውና አይኑን በጨው የታጠበው ዋሾም ስንቱን ረግጦ ወደ ስልጣን ወንበር ይነጉዳል። እንኳን አገርና ሃይማኖት በውሸት ላይ የተዋቀረ ጎጆና ጋብቻም ሲፈርስ አይቆይም። ባለት ላይ የተመሰረተ አገርና በስነ ምግባር የታነጸ ህብረተሰብ ለመገንባት ቢያንስ በውሸት ደዌና በልማዳዊ ውሸት የተለከፉ አደገኛ ውሸታሞች የቤተ መንግስትን የቤተ እምነትን የድርና ቆብን የሽምግልናን የትምህርት ቤትንና የሌሎችም ኃላፊነት ቦታዎችን የስልጣን ርካብ እንዳይረግጡ መከላከልን ይጠይቃል። ህዝብ በሰላም እንዲኖርና አገር ጨርሳ እንዳጠፋ በልማዳዊና በውሸት ደዌ የተለከፉ አደገኛ ውሸታሞች ስልጣን ሊለቁ ይገባል። አመሰግናለሁ ሲል በላይና አባተ ውሸትን አስመልክቶ ያጠናቀረው ዘገባ ይጠቃለላል።
I'm done with it, y'all. I'm done with it, y'all.
አብይና ግብረ አበሮቹ ወደ ዓለም አቀፍ የወንጀል ችሎት ጉዞ። በደብሩ ነጋሽ ሐኪም ግብጽ ኢትዮጵያን ላንቆሶአነት የተጫጫ ነው ያማራ ምሁራን ጨምሮ ወይም ይቅርታ ግብጽ ኢትዮጵያን ላንቆሶአነት የተጫጫ ነው ያማራ ምሁራንን ጨምሮ ያማራውን ያላሰለሰ የዘርፍ ጅት ባለመቋቋማቸው የወንጀሉ ተባባሪ ናቸው። ወራሪ ነጮች ያማራን አስፈሪነት ተገንዝበው ሊያጠፉትም ስላልቻሉ ያገር በቀል ዱኩማንን በመሳሪያነት አጩ። በወለጋና አካባቢ በከፈቷቸው ሚስዮኖቻቸው ወራሪ ጋሎችን ያማራ ጥላቻ መጋት አንዱ ስልት ነበር። በሌላ ጎን የባንዳ ዝርያ ትግሬ ወያኔን መለመሉ ግብጽም እንዳቅሟ በስልምና ትምርት ስም ብዙ ወጣት ወስዳ በአማራ ጥላቻ ከማረቅ ቦዝና አጣቀም። ግብጽ ያቋቋመችው የአረብ ሀገሮችን ማህበርም ትልሙ ተመሳሳይ ነው። የባንዳ ዝርዮች የሆኑት እነመለስ ዜናዊ በመሸጦ አባቶቻቸው ተግባር ሳያፍሩ በአማራ ልዕልና እየቀኑ የነጭ ጌቶቻቸውንና የአረብ አጋሮቻቸውን የአማራ ጥላቻ ሃይማኖታቸው አደረጉ። አለመታደል ሆኖ በደርግ የተመረረ ያማራ የገጠር ወጣት ወያኔን በገፍ የተቀላቀለው አገር ሊገነጥል ምሎ የተገዘተ የካሃዲ ትግሬ ቡድን መሆኑን ስላልተረዳ ነበር። ወያኔን ከትግሬ ጎትቶ ለስልጣን ያበቃው ከመቶ ሺህ በላይ የነበረው ያማራው ፋኖ ነበር። ሆኖም የባዕድ ትልም በማንገብ ወያኔ ትግሬና ጋላው ኦነግ የስልጣን መንበር ከጨበጡ ጀምሮ ላለፉት 30 ዓመታት ባልጠረጠረ አማራ ያልፈጸሙት ግፍ የለም። እነርሱን ያገለገሉ አማሮችም እኩል መጠየቃቸው አይቀሬ ነው። ላለፉት 3 ዓመታት ደግሞ የጋላው ያብይ መንግስት በይፋ ጦርነት አውጆ በርካታ ሺህ አማራ የተፈጀው በምንዝሮቹ በነሽመልስ አብዲሳና በነታየ ደንዳአ ወዘተ አማካይነት ነው። ይህ ሰው ስልጣን በጨበጠ በጥቂት ቀናት ውስጥ ቀጣፊ መልቲነቱን የዘቀጠ ስብናው ጋድ ወጥቷል። ቡራዩ በገፍ ባስፈጃቸውና በአዲስ አበባ አካባቢ ያያሌ ጥንታዊ ኢትዮጵያን ቤቶች በግፍ ማስፈረሱን አልሰማሁም አላየሁም ብሎ መካድ ብቻ ሳይሆን የጥንታዊ ኢትዮጵያን ቤት እየተመረጠ መፍረሱ አልቆመም። ያ የሆነ ወደ ሚሊዮን የሚጠጋ ኦሮሞ ከየትም አምጥቶ አዲስ አበባ ሲያፈስ የከተማዋ ነዋሪ መሰረታዊ ፍላጎቶች እንኳ ክፉኛ ባልተሟላ ሁኔታ ሳለ ነው። ገጠሬ ኦሮሞዎችን ለተንኮል ተክሎ የከተሜውን ንብረት ለመዝረፍ እየተራቆቱ ነው። ጴንጤ ነኝ ባዩ አብይ አህመድ ብዙ ሺህ አማራ አስፈጅቷል፣ አፈናቅሏል። አርመኔነት ያለቀቃቸው ወራሪ ጋሎች በወለጋ፣ በሐረር፣ ባርሲ፣ በባሌ፣ በጅማ አማሮችን ካራስ እስከ እመጫት እና አዛውንት ቀረጣጥፈው ሲጥሉ የነፍስ ጡር ማህፀን ተርትረው ሽሉን እየከተፉ ለውሻ ሲሰጡ ሴቶችን ደፍረው ሲገድሉ ንብረት ዘርፈው ቀሪውን ሲያቃጥሉ ጀሌዎቹን ጎሻ በጃችሁ በርቱ የሚል ይመስላል። እናብይ የጀግኖቹ የነገረሰ የነ ገረሱ ዱኪ፣ የነ ጃጋማ ኬሎ፣ የነ ጎበዘ፣ የነ ጎበና ዳጨይ ዝርዮች አገር መስራች የሸዋሮሞች በባላንጣነት የሚያዩ ናቸው። ከበታችነት ስሜታቸው መላቀቅ ያቃታቸው በግራጥፊ የባድሪዮት ዓለም የተዘፈቁት ናቢይ ሽመልስ አብዲሳ፣ ለማ መገርሳ፣ ጆዋር በቀለ ገርባ፣ ሌንጮ ለታ ወይም ዮሐንስ፣ ዳዊድ ኢብሳን ወይም ፍሬው፣ ጁነዲን ሳዶ፣ ገላሳ ዲሊቦ፣ ዲማ ነጎ፣ ዮሐንስ ነጎ፣ አባዱላ ገመዳ ወይም ምናሴ ወልደ ጊዮርጊስ ወዘተን የመሰሉ አርመኔ ጋሎች እንጂ ኦሮሞ አይደሉም። አብዲሳ አጋ ቢኖር ኖሮ እነኛ አርመኔዎችን በተፋለማቸው ነበር። አዎ፣ ይህን በአማራውና በሌሎች ኢትዮጵያን ላይ የግፍግፍ የፈጸመና በማስፈጸም የተጠመደ መንግሥት መደዴ መሪ ለፍርድ ከማቅረብ ይልቅ ያሻግረናል የሚሉ ሙታን አማሮችም ጥቂት አይደሉም። የአገር ምንነት የማያውቁ ጋሎች ከአገር ወዳድ ኦሮሞ ኢትዮጵያን ይለያሉ። ወራሪ አርመኔዎች ኦሮሞ አይደሉም። ወራሪዎቹ የሚመሯትን ኢትዮጵያ ዳር ድንበር በሱዳን አስደፍረዋል። ግብፅም የአባይን ግድብ ፍጻሜ ታስተጓጉል ዘንድ ግልብና መሐይሙን አብይ ምክንያት ሆኗል። በዚህ በቀውጢ ቀን ደግሞ ዕድል ገጠመን ብለው ጥንታዊ ኢትዮጵያውያንን ለማጥፋት ከኦጋዴን እስከ ጋሞ፣ ከሐረር እስከ ወሎ በወረራ ተጠምደዋል። ወረራቸው ሊያስከትል የሚችለውን መዘዝ የመረዳት አቅም የላቸውምና የኢትዮጵያ ሕልውና ቀርቶ የነገጣ ፈንታቸው ባለም የወንጀለኞች ሁለት መገተር እንደሆነ የማይረዱ ደነዞች መሆናቸው ግልጽ ነው። ኦነግ የሚባለው የነፍሰ ገዳይ ስብስብ ከወያኔ አብሮ የአገራችንን እጅግ የደረጀ መከላከያ ሠራዊት የበተነ ነው። ለአገር የተዋደቁትን ድንቅ መኮንኖችና ባለሌላ ማዕረጎችን በግፍ ዘብጥያ የጣለ ያለ ጥሮታ ያስቀረ የካሃዲ ቡድን ነው። ኦነጎች ናቸው የኦሮሞን ወጣት አማርኛ እንዳይማር አድርገው የአማራ ጥላቻ ግተው ተስፋ ቢስ ደናቁርት ያደረጉት። እነኚሁ አረመኔዎች ናቸው ኦሮሚያ በሚሉት የጥንታዊ ኢትዮጵያ ምድር የሚኖሩትን አማሮችና ሌሎች ዜጎችን በገዛ ቋንቋቸው እንዳይማሩና እንዳይዳኙ ማድረጋቸውን እንደ ጀግንነት የሚቆጥሩት። ዛሬ ጦርነት የታወጀበት አማራና ነገ ወረራ የተደገሰላቸው ሌሎች ጥንታዊ ኢትዮጵያን ሲዳማው፣ ሶማሌው፣ ጉራጌው፣ ወላይታው፣ ከምባታው፣ ሀዲያው፣ አፋሩ፣ ጋሞው፣ ትግሬው፣ ከፊቸው፣ ጃንጀሮው፣ ከፋው፣ ቡርጂው፣ አንዋኩ፣ አርጎባው፣ አደሬው፣ ሐረሪው፣ አርጎባው ወዘተ ዕጣ ፈንታ አንድ ነው። ያገረሸው የጋላ ወረራ ጥንታዊ ኢትዮጵያን አውድሞ የአርመኔ ገዳ ሥርዓት ሊጭን እያቆበቆበ ነው። የአገራችንን የመከላከያ ሠራዊት፣ የባንክ፣ የፍትሕ፣ የደህንነት ተቋማት ወረዋል። የአዲስ አበባና አካባቢው ያሉ ከተሞች ከንቲባዎች ሳይቀሩ ከተማ የማያውቁ ግገት መሐይማን ናቸው። የባልደራሱ እስክንድር ነጋና ባልደረቦቹ አዲስ አበባ የነዋሪዎቿ ናት ባሉ ነው በግፍ ለእስር የተዳረጉት። ትላንት የመጣ የወራሪ ጋላ አዲስ አበባን መዝብሮ ሊያበክት ቀርቶ የቆረቆራት አማራ እንኳን የኔ ናት ሊል አይችልም። ከኢትዮጵያ ሠራዊት ብዛቱ የላቀ የኦሮሞ ልዩ ኃይል በሚል ያሰለጠነው ለወረራ መሆኑ እሙን ነው። ወያኔ የኢትዮጵያን ሠራዊት መውጋት ዕድል የሰጠው የዚህ አረመኔ ፋሽስት አመራር ነው። ኢትዮጵያ እንደ ወረዳ ወርዳ በኤርትራው በኢሳይያስ በእጅ አዙር የምትመራ አገር ያደረጋት አብይ ነው። ሱዳን ጉምጉምታ እየተሰማ ለዘመናት ጎጃም የከተመውን የምዕራብ መከላከያ እዝ አንስነስቶ ወለጋ ያስገባው የሱዳንን ወረራ ጃስ ለማለት ነው። በሌላ በኩል ለሚያስቡት የኦሮሞ መንግሥት መቋቋምና ወረራ ትጥቅና መሳሪያ ማቅረቡ ነው። ጅቡቲ በአቅሟ አዋሽን የተመኘችው በእነኛ አረመኔዎች አመራር ነው። አብይ በአገራችን ታይቶ ተሰምቶ የማይታወቅ ውንብድና ያሰፈነ የአገር መሪ ነው። ሕዝብ በተለይ ከተሜውን በኑሮ ውድነት፣ በሥራ አጥነት፣ በስደት የሚላስ የሚቀመስ እስኪቸገር ድረስ ያዋረደ ነፍሰ ገዳይ ነው። ለፍርድ እንጂ ለምርጫ መቅረብ ያለበት ሰው አይደለም። አገራችንን ከማጥፋቱ በፊት ለፍርድ ልናቀርበው ግድ ይላል። ጅብ ከሚበላህ በልተው ተቀደስ እንዲሉ ሲል ዶክተር ደብሩ ነጋሽ 52 ዘመዶቹን በኦነግ ሐረርጌ የተፈጁ የቀድሞ የዓለም መንግሥታት ሐኪም ነበሩ። እኛም ዶክተር ደብሩን እናመሰግናለን።
አድማጮቻችን ከዚህ መከተል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘር ማጥፋት መከላከያ ድርጅት ኦቴጅ የተሰጠ መግለጫ እናስደምጣለን። መግለጫው ወጣው መጋቢት 28 2013 ዓ.ም ተመረጠ ወይንም እንደ አውሮፓና አቆጣጠር አፕሪል 6 2021 ነው። ከስድስት ወራት በፊት በብፁዕ አባታችን አቡነ ቴዎፍሎስ የሰሜን ካሊፎርኒያ የኔቫዳ እና የአሪዞና አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ሊቀመንበርነት ቡራኬና ጸሎት ስራውን የጀመረውና ሳካሄደ የነበረው ድርጅት የመጀመሪያውን ታላቅ እርምጃ ወስዷል። ድርጅቱ በተቋቋመበት ወቅት በያዘው የማይናወጥ ዓላማ መሰረት በኢትዮጵያ ውስጥ በመካሄድ ላይ ያለውን በሃይማኖት የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮችን በዘር ደግሞ አማራን ለማጥፋት እየተፈጸሙ ያሉ የዘር ማጥፋት ወንጀሎችንና ሌሎችንም የሰብአዊ ወንጀሎችን ለዓለም አቀፍ የፍትህ ተቋማት በተለይም ይህን ለመሳሰሉ ዓለም አቀፍ ወንጀሎች ተብሎ በአውሮፓና አቆጣጠር በ2002 ዓ.ም በጣሊያን ሀገር ሮማ ለተቋቋመው የዓለም አቀፍ ወንጀል መቅጫ ፍርድ ቤት ኢንተርናሽናል ክሪሚናል ኮርት ወንጀለኞችን ለፍርድ ለማቅረብ አለ ደሞዝ በፈቃደኝነት ተሰባሰቡ ባለሙያዎች ስራው በትጋት ሲያከናውን ቆይቷል።
ኦቲጅ በኢትዮጵያ ኦርቶዶክስ ክርስቲያን የዘርማት ፈመከላካ ድርጅት በስሙ የቤተክነ ድርጅት ይመስል እንጂ ለክርስቲያን ለእስላም ለአማራ ለኦሮሞ ለትግራይና ለመላው ህብረተሰብ የቆመ ነው። በታሪኳ የኦርቶዶክስ ቤተክርስቲያንን ከጥንት ጀምሮ ለኢትዮጵያ ህልውና ሰላም አንድነት ዘር መልክ ቋንቋ ሳትለይ ሁሉን በአንድ አይን እይታ ከመላው ህዝብ ጋር የቆመች ነች። ዛሬ ግን የፌደራል መንግስትና የማዕከላዊ መንግስትና የፌደራል መንግስታት በይፋ አማራና የኦርቶዶክስ ሃይማኖት መጥፋት አለባቸው ብሎ መመናን በአሰቃቂ መልክ ሲገርሉ፣ ቤተክርስቲያን ሲያቃጥሉ፣ እስላሞችን ማማራ በመሆናቸው ሲገርሉ ሲያፈናቅሉ ሁላችን በየለቱ የምን መሰከረው ስለሆነ ለነዚህ የበለጠ ትኩረት ሰጥተናል። በመጥናት ላይ ካሉ 11 ክስቶች ውስጥ የአክሱም የማይካድራ የወለጋ የጌዶ የሶማሊያና የኦሮሞዎችም ጭምር ይገኝባቸዋል። ዓለም አቀፍ ፍርድ ቤት ወንጀለኞችን ለማቅረብ በጣም ዝርዝር ያሉ ስራዎችና ረጅም ጊዜ ስለሚወስድ ዕውቀት ያላቸውና ጊዜያቸውን መስዋዕት ለማድረግ የቆረጡ ማስረጃዎችን ሰብስቦ በሚፈለገው መልክ ለማቅረብ ብዙ የኦቲጅ አባላትና እንዲሁም ተመሳሳይ ስራ ላይ ተሰማርተው ለተባበሩ ሁሉ ምስጋታችንን እናቀርባለን። እነዚህ መረጃዎች ለፍርድ ቤት ለማቅረብ ከማመቻቸት በላይ እነዚህን በኦቲጅ ተጠኑትን መረጃዎች ከተከሳሾች ጋር ያያይዞ ለዓለም አቀፍ ፍርድ ቤት ተጠበቃዎች ማቅረብ ከባድ ስራም ነበር። በዚህ ረገድ ኢትዮጵያ ውስጥ የሚፈጸመውን የዘር ማጥፋት ወንጀል ተመሳሳይነት ባለው የሩዋንዳ ጉዳይ በተመለከተ በአሩሻ ታንዛኒያ በተባበሩት መንግስታት የተቋቋመው ኢንተርናሽናል የወንጀለኛ ትሪቢናል ፍርድ ቤት ኢንተርናሽናል ክሪሚናል ትሪቢናል ኮርት ፎር ሩዋንዳ ልምድ ያላቸው የኢትዮጵያ ሁኔታ ባንክሮ የተመለከቱ በዓለም ታዋቂነት ያላቸው ጠበቆች ለማግኘት ሲደከም ቆይቷል። በዚህ መሰረት የሕግ ኮሚቴው ብዙዎች ዓለም አቀፍ ጠበቆችን ካነጋገረ በኋላ ለዚህ ሁኔታ መቼ ነው ተብሎ የተመረጠውን ለጥቅላላ ጉባኤ አቅርቦ ከተመረጠው ድርጅት ጋር ውል እንድናደርግ ተፈቀደ። ይህ ውል በኦቲጅ መሪዎችና በጠበቆች መካከል መጋቢት 28 2013 ዓ.ም የተከናወነው አንዱና ዋናው ጉዳይ ነው። እንደሚታወቀው ይህ ልዩ ትሪቢናል በሩዋንዳ የዘር ማጥፋት ወንጀል ከተከሰሱ መሃል 96 ባለስልጣኖች ፍርድ ያሰጠ ነው። ምንም እንኳ ብዙዎቹ ከሀገር አምልጠው ቢወጡም ከያሉበት እየተለቀሙ ለፍርድ ቀርበዋል። ፍትህ ጊዜ ሊወስድ ይችላል። አሁን ባለንበት ዘመን ግን ጊዜው ይርዘምም ይጠርም አንድ ጊዜ ክሱ ከቀረበ በኋላ መያዝና መጠየቅ መፈረጅ አይቀሬ ነው። ከዚህ ዓለም አቀፍ የሕግ ድርጅት ጋር መጋቢት 28 2013 ዓ.ም ኦቲጅ ካጠናቀቃቸው 13 የወንጀል ድርጊቶች ውስጥ የተጠናቀቁትን ሁለት የዘር ማጥፋት ወንጀሎች ለሕግ አማካሪዎቹ አቅርቧል። እነዚህ በመጠናት ላይ ካሉት 13 ወንጀሎች ሁለቱ ብቻ ናቸው። ከዚህም ጋር ተከሳሾችን 13 ስሞችን ለጠበቆቻችን አቅርበናል። እነዚህ በክፍል የቀረቡ እንጂ ተጠያቂዎቹ ከክልል እስከ ፌደራል ባለስልጣናችን ያጠቃልላል። ሁለቱ ወንጀሎች የቤኒሻንጉልና አሩሲ ዞን ሻሸመኔ በአማራ ብሔርና በኦርቶዶክስ ቤተክርስቲያን አማኞች ላይ በተለይም ከአማራ ጋር ግንኙነት ያላቸውን ሌሎች ብሔረሰብ አባላት ለይቶ የተጨፈጨፉበትና ለዚህም ተጠያቂ ሊሆኑ የሚገባቸውን በተሟላ ማስረጃ ለሕግ ጠበቆቹ አቅርበናል። ይህ ዕለት እስካሁን ድረስ የተደከምባቸውን ሰነዶች የኦቲጂ ባለሙያዎች እንደመረመሩት ክሳችን የሚያጠናክሩ ብዙ ጽሑፎች፣ ቪዲዮዎች፣ ፎቶዎች፣ ቃለ ምልልሶችና ብዙ ምስክሮች ያሉበት እስካለፈው ሳምንት ድረስ የተፈጸሙ ብዙ ግፎችን ያጠቃለሉ ማስረጃዎችን ለዚህ ፍጅት በማድረግም ኦሚሽን ኦር ኮሚሽን ተጠያቂዎችን ከወንጀለኞቹ ጋር የሚያያይዛቸውን ሁሉ መርምሮ ያጠናቀቃቸውን ጥናቶች አቅርቧል። መጋቢት 28 ቀን 2013 ዓ.ም ተመረጡ። እነዚህ ሰነዶች ለኢንተርናሽናል ፍርድ ቤት እንዲቀርቡ ለኢንተርናሽናል ሕግ አማካሪዎች አጠቃለን ያቀርብንበት ቀን በመሆኑ ለኦቲጂ ታሪካዊ ቀን ነው ብሎ እናምናለን። የዘር ማጥፋት ወንጀል አንድ ህብረተሰብን በማንነቱ ወይም በሃይማኖቱ ለመጉዳት መሞከር ነው። የዘር ማጥፋትን ወንጀል ኢሰብአዊ ወንጀሎች የሚለየው የዘር ማጥፋት በማንነት ላይ ያተኮረ በመሆኑ ብቻ ነው። ነገር ግን ሁለቱም ወንጀሎች እንደ አውሮፓ አቆጣጠር 1948 ዓ.ም በተባበሩት መንግስታት ጸድቆ ሪዞሉሽን 260 በጃንዋሪ 5 በተግባር ላይ የዋለው በእንግሊዝኛው The Convention on the Prevention and Punishment of Crimes of Genocide የሚባለውና በሕግ ተዘረዘሩት ወንጀሎች የማያሟሉ ወንጀሎች ናቸው። እነዚህ በኢትዮጵያ አቆጣጠር 1949 ዓ.ም በወጣ የኢትዮጵያ ወንጀለኛ መቅጫ ሕግ አንቀጽ 289 ላይ የተዘረዘሩ ናቸው። ኢንተርናሽናል አማካሪዎች በተጣሩት ጉዳዮች ላይ ሲሰሩ ሌሎች 11 ክስ ጥናቶች እንደተጠናቀቁ ይቀርብላቸዋል። ከዚህ ኢንተርናሽናል ሕግ አማካሪዎች ጋር የገባነው ውል ኦቲጂ በራሱ ጥናት በኢንተርናሽናል ሕግ ያስጠይቀዋል የሚባሉት ሁሉ በኢንተርናሽናል ፍርድ ቤት ለክስ የሚቀርቡ የሚችሉትን ጥያቄዎች መሰረት ለሕግ አማካሪዎች ማቅረብ ሲሆን፣ የሕግ አማካሪዎች ደግሞ በዘር ማጥፋት ወይም በኢሰብአዊ ወንጀሎች የሚጠየቁትን ለይተው ያቀረብናቸው ማስረጃዎችን ጥንካሬ በመመርመር የጎደሉ እንደነሟላ ጠይቀው የሚያረካ ደረጃ ላይ መድረሱን ያረጋግጡ ወደ ፍርድ ቤት ይቀርባሉ። በሮም 2002 እንደ አውሮፓና አቆጣጣ የተፈረመው ኢንተርናሽናል ወንጀለኞች ፍርድ ቤት የሚመለከታቸው ወንጀሎች ከዚህ ጋር በኋላ የተፈጸሙትን ብቻ ነው። በተለይ ደግሞ የኢትዮጵያን መንግስት የዝሁል ፈራሚ መንግስት አልነበረም። ለውጥም መጣ ከተባለ በኋላ መፈረምና የፈራሚዎችን መንግስታት አባል መሆን ሲቻል ይህ መንግስት አልፈቀደም። በጊዜው 139 መንግስታት ሲፈርሙና 118 ፓርላማዎች ያጸደቁ ሲሆን የኢትዮጵያ መንግስት ካሁን ሁለቱንም አላደረገም። ወነት ፍትህ ፈላጊ መንግስት ከሆነ በዚህ ወንጀል ተጠያቂውን ለመመርመርና ካስፈለገ ለመክሰስ ይህንን ውል እንዲፈርም ኦቴጂ ይጠይቃል። ይህ ካልሆነ በቀጥታ ተከሳሾችን እዚህ ፍርድ ቤት ለማቅረብ አማራጮች አሉ። አማራጮቹም በውስጣቸው ከብዙ ህግ አማካሪዎችና የኢንተርናሽናል ወንጀለኛ መቅጫ ፍርድ ቤት አቃቢ ህግ ጋርና ከተባበሩት መንግስታት ባለስልጣኖች ጋር ተወያይተናል። የዙል ፈራሚ ያልሆኑ አገሮች በመንግስትም ሆነ ማለትም በኢንተርናሽናል ፍትህ ፍርድ ቤት ወይንም ደግሞ በሌሎች ጉዳይ ይመለከተናል በሚሉ መንግስታት አማካኝነት ከተጠያቂነት ማምለጥን ባይቻል ማረጋገጥ ይቻላል። በተጨማሪም ይህን የመሳሰሉ ወንጀሎች እየፈጸሙ አለቅጣት ለምሳሌ ለመጥቀስ ኢንተርናሽናል ማዕቀብ ሊፈጸምበት እንደሚቻል መገንዘብ ያስፈልጋል። ኢትዮጵያ ውስጥ የሚካሄደው የህዝብ ፍጅትና ትርምስ በሰባይ መልኩም ሆነ በድንበር ባሻገር ሊያመጣ የሚችለውን ከባድ ስጋት ተመርኩዘው ዓለም ህብረተሰብ ጣልቃ እንዲገባ የሚጠየቅበት ጊዜ እየተቃረበ ነው። የህግ አማካሪዎቻችን በእያንዳንዱ ክስ ላይ ያቀረብነው ማስረጃ አጠናቀው ለፍርድ ቤት ካቀረቡ በኋላ ተከሳሾቹ ከሀገራቸው ሊወጡ የሚችሉት ይህንን ውል ያልፈረሙ አገሮች ዘንድ ብቻ ነው። ይህን ውል የፈረሙ አገሮች ተከሳሾቹ ያችን ምድር ከረገጡበት ጊዜ ጀምሮ በቁጥጥር ስር አድርጎ ወይም በሀገሩ ህግ እንዲጠየቁ ወይንም ወደ ኢንተርናሽናል ፍርድ ቤት መላክ ይችላሉ። ወገኖቻችን ለማስተባበር የሚፈልገውን ፍርድ ቤት ቀርቦ ፍርድ ማግኘት ጊዜ ይጠይቃል። ብዙ ጩኸት ብዙ ንግግር በብዙ ኢንተርናሽናል መድረክ እየተገኙ መናገር ይጠይቃል። እስከዛሬ ግን ይሄን መሳሰሉ ወንጀሎች ፈጽመው ከኢንተርናሽናል ህግ ያመለጡ ወይንም በራሳቸው አገር ፍርድን ያልተቀበሉ ብዙም የሉም። እስከዚያው ትግስታችሁን እርዳታችሁን ጩኸታችሁን አይለየን። ኢትዮጵያ እንደገና ታብባለች። ዓለም ፍትህ ሰላም የለም እርቅ የለም። የተከሳሾቹ ስም ዝርዝር በከፊል እንሆ የባለስልጣን ስም ዝርዝር አንደኛ ሽመልስ አብዲሳ የኦሮሚያ ክልል ምክትል ፕሬዝዳንት፣ ሁለተኛ አደም መሐመድ የታማዦር ሹም፣ ሶስተኛ ደምላሽ ገብረ ሚካኤል ደህንነት፣ አራተኛ አራርሶ መርዳሳ የኦሮሚያ ፖሊስ ኮሚሽነር፣ አምስተኛ አበበ ገረሱ የኦሮሚያ ክልል ሰላምና ደህንነት ቢሮ ኃላፊ፣ ስድስተኛ ጋዲሳ ሁሴን የሻሸመኔ ከተማ ፖሊስ ኮማንደር፣ ሰባተኛ አሻድሌ ሁሴን የቤኒሻንጉል ጉሙዝ ፕሬዝዳንት፣ ስምንተኛ ደጀኔ ሁሴን የምዕራብ አሩሲ የዞን የፖሊስ አዛዥ፣ ዘጠነኛ አምባሳደር ምስጋናው አድማሱ የቀድሞ ቤኒሻንጉል ጉሙዝ ምክትል ፕሬዝዳንት፣ አስረኛ አድጎ አምሳያ የቤኒሻንጉል ጉሙዝ ምክትል አስተዳዳሪ፣ 11ኛ ጌታሁን እጅጉ የክልሉ ፕሬዝዳንት አማካሪ፣ 12ኛ ጋዋ ጃኔ የተወካዮች ምክር ቤት አባል፣ 12ኛ አበራ ባይታ የሰላምና የጸጥታ ኃላፊ፣ 13ኛ ዓለምነሽ ባስ የክልሉ ምክትል ቤት አቃባይ፣ 14ኛ አትንኩት ሸንጉጥ የመተከል ዞን አስተዳዳሪ፣ 15ኛ አድማሱ ወርካ የድርጅት ጉዳይ ኃላፊ፣ 16ኛ ማርዬ አምበሴ የመተከል ደህንነት ኃላፊ፣ 17ኛ ሙሉ ዓለም አልባሮ የክልሉ የሲቪል ሰርቪስ ኃላፊ ናቸው። ሌሎችም ተከሳሾች እንዳለ ከኮሚቴው ወጡ መግለጫዎች ተደምጠዋል። ከዚህ ጋር በማያያዝ ኮሚቴው ስለ ዳታ አሰባሰብም አንድ መልእክት በድረ ገጽ ላይ አስፍሯል። በኢትዮጵያ ኦርቶዶክስ ቤተክርስቲያን የዘር ማጥፋት መከላከያ ድርጅት ኦቴጅ በሃይማኖታቸውና በዘራቸው ምክንያት እየተካሄደባቸው ያለውን ሃይማኖትና ዘር ተኮር ግድያና ጭፍጨፋ ለማስቆም በዓለም አቀፍ ፍርድ ቤት ገዳዮችና ጨፍጫፊዎችን ተጠያቂ ለማድረግ ለፍርድ ቤትና ለጠበቆቻቸው የሚከፈለው ገንዘብ ማሰባሰብ ስለጀመረ ማንኛውም ኢትዮጵያ ኦርቶዶክስ ተዋህዶ ተከታይና ለፍትህ የቆሙ ሁሉም ሀገር ወዳድ ኢትዮጵያን የገንዘብ ማሰባሰብ ዘመቻውን እንድትቀላቀሉ በእግዚአብሔር ስም ጥሪያችንን አቀርባለን ይላል መልእክቱ። በኢትዮጵያ ውስጥ የሚካሄደው የዘር ማጥፋት ወንጀል በተባበረ ክንድ እናስቆም። ማሳሰቢያ እርዳታ በሚያደርጉበት ጊዜ ጎፈንድሚ የሚጠይቀውን ተጨማሪ ችሮታ ቲፕ መክፈል አይኖርቦትም። ተጨማሪ ችሮታው ቲፕ ወደ ኦቴጅ አካውንት ገቢ አይሆንም። ቲፕ ሳይጨምሩ እርዳታውን ለመስጠት የሚከተሉን ያድርጉ። ቲፕ ከሚለው መስመር አዘር የሚለውን ከመረጡ በኋላ በቲፑ ሳጥን ውስጥ 0.0 ከሞሉ በኋላ የእርዳታውን ገንዘብ በእርዳታው ቦታ ብቻ ይሙሉ ይላል ለዘር ማጥፋት መከላከያ ድርጅት ኦቴጅ ያስተራጨው መልእክት። በኢትዮጵያ ኢንተርኔት ሬዲዮ ባገኘው መረጃ መሰረት እስከዛሬ ድረስ $330,000 ለዚህ ለክስ ማካሄጃ የተሰበሰበ መሆኑን ይሄን ባጭር ጊዜ የተሰበሰበ ነው። በጣም ትልቅ ስራ ላይ ትልቅ ውጤት ነው እና ያንደንዱ አማራ ኢትዮጵያዊነትም ወገንተኛነት አለ የሚለው ሁሉ ለዚህ ተቀደሰ ተግባር እጁን እንዲዘረጋ ጥሪያቸውን አስተላልፈዋል። እኛም የዙ ተባባሪ በመሆን ድርሻችን የተወጣነው ሁላችሁም ለዚህ ስራ ተባበሩ እና መሰግናለን።
የሚያደርጉትን አውቁምና ይቅር በላቸው። ስለ በዓለ ሲመቱ ትንሽ ወግ። በባዳ ቢቆጡ በጨለማ ቢያፈጡ ዋጋ የለውም ቢባልም የተሰማኝን እንደ ልማዴ እጨዋለሁ። ቢያንስ ተናግሬው ይውጣልኝ። እንደ ጠባብ እድል ሆኖ ለነጋዳሪ ከሆንኩም እኔም በአቅሜ እንዲህ ብዬ ነበር ብሎ ለመጎረር ያመቸኛል። እንግዲያማ ተናጋሪ እንጂ አድማጭ በጠፋበት ወቅት ይህን ያህል መድከም አስፈላጊ ሆኖ አልነበረም። ጊዜው ይታወቃል፣ የዘመኑ ምንነት ግልጽ ነው። ዶክተር አብይ አህመድ የሦስተኛ ዓመት በዓለ ሲመት ሊያከብር ጉድ ጉድ መጧጧፉን በሚዲያ እየሰማን ነው። አሳፋሪ ነው። አሳፋሪነቱን ማስረዳት እችላለሁ። የዚህ ሰውዬ ነገር እጅጉን የሚደንቅ ነው። የከበቡትም አሻንጉሊቶች እንጂ ሰዎች አይመስሉኝም። በዓለ ሲመት ሲከበር የማውቀው የንጉሶች የፓትርያርኮችና መሰል የሥልጣንና የሹመት ሰዎችን ነው። ሥልጣናቸው ዕድሜ ይፍታህ የሆነ ግለሰቦች ኢትዮጵያን በመሰለች ዲሞክራሲያዊ ሥርዓትን ለዓለም በማስተማር ላይ በምትገኝ ሀገር በምርጫ ሥልጣን ላይ የወጣ ጠቅላይ ሚኒስትር ግን በዓለ ሲመት ሲያከብር ማየት አልተለመደም። የቀደሙት ፍጹማን ዲሞክራሲያውያን መሪዎቻችን ለምሳሌ ጠቅላይ ሚኒስትር መለስ ዜናዊና ከነሙሉ ክብሩ ግርማ ሞገሱና ጥቅሙ እንዲሁም የአዛዥና አዛዥ የሥራ ኃላፊነቱ ጭምር እርሳቸውን ተክተው የነበሩት ጠቅላይ ሚኒስትር ደሳለኝ ኃይለ ማርያም ሳቄ ሊያመልጠኝ ነው። እናንተዬ እባካችሁ ጸልዩልኝ። አዎ እነዚህን መሰል የዲሞክራሲ ፋና ወጊ መሪዎቻችን እንኳን በዓለ ሲመታቸውን ለማክበር አልደፈሩ። ምንም እንኳ እናቶቻቸው መሪዎቻችን እንደሚነግሱ የንግስና ተራ ቁጥራቸውን ሳይቀር ጠቅሰው ቀድመው ባይተነብዩላቸውም አቢቹ የሚያሳየኝ ተአምር ላይኖር ነው። ይህ ሰው በ16 ዓመቱ የዶክትሬት ዲግሪውን ይዞ በ17 ዓመቱ የሞተውን አንድ የከውካዋ ሕይወት ሰለባ ታዳጊ ወጣትን ታሪክ ያስታውሰኛል። ሲያሳዝን። እውነትን ለመናገር ለይስሙላም ይሁን ከእውነት በዲሞክራሲያዊ መንገድ ተመረጠ የተባለ የአንድ ሀገር መሪ ይህን መሰል ቅሌት ውስጥ አይገባም። አንዱም የአሜሪካ መሪ ሥልጣን የያዘበትን ቀን በቤቱ ውስጥ ከሆነ እንጂ በጀት መድቦና ሕዝብን በግዴታ አሰልፎ በአደባባይ ሲያከብር አላየሁም፣ አልሰማሁም። ይህም የጠቅላይ ሚኒስትር አብይን በዓለ ሲመት ለየት የሚያደርጉት ብዙ ነገሮች አሉ። እናንተም መርምሩና ድረሱባቸው። አጼ አብይ አህመድ በዓለ ሲመታቸው በበርካታ ንጹሐን አማሮች እርድ መታጀቡን ታዲያ በቀዳሚነት እንድታስቡ ይሁን። አብይ የነካው ተክል ሁሉ በፍጥነት እንደሚደርቅም ትዝ ይበላችሁ። ከዚህ በላይ ብጨምር የእናንተን የማስታወስ ችሎታ እንደ መናቅ ይቆጠርብኛል። ለስሙ አማካሪዎች አሉ። እነ ዳንኤል ክብረት እዚያ ቁጭ ብለው ይህንን እንኳን ረጌታ ይህስ እኛንም ጭምር ያዋርደናል፣ ይተውት። መንግሥቱ ኃይለ ማርያም እንኳን ነፍስ አውቆ ያላደረገውን ነገር እርስዎ ሲያደርጉት ሕዝብን ብንንቀው ሌላ ዓለም እኮ ይታዘበናል። ጥርሱን በዘነዘና ተወቅሮ ነው የሚስቅብን። ጌታዬ ማለት ነበረባቸው። ሰው ጤፉ አብይ ባይሰማቸውም አሁንም ይሞክሩ። ሌላ ጉዳይ ላውራ። ኪራይ ቤቶች ከዘበኛ እስከ ዋና ሥራ አስኪያጅ አክራሪ ኦሮሞ ነው አሉ የወረሰው። የይስሙላውን የመጣያ ዐይነት ሹመት ትተን በዚያን ምክንያት የኪራይ ቤቶች ንብረት የሆኑ የመንግሥት ቤቶች ለኦሮሞ ሀብታሞች ባወጡ እየተቸበቸቡ ነው። ድንቁ ደያስ የተባለው የዲግሪ ወፍጮ ባለቤት ከኪራይ ቤቶች የወሰደውን አንድ ቤት እንዴት አድርጎ እንዳሳምረው ራሴ አይቻለሁ። አዲስ አበባና አካባቢዋ እንዳለች በቄሮ ቅርጫ እንደ ጉንዳን ተወራለች። አሁን ያልከበረ ኦሮሞ መቼም አይከብርም የተባለ ይመስላል። አዲስ አበባ 10 የትራፊክ ፖሊሶችን ሰብሰብ ብለው ካየህ አስሩም ኦሮሞ ለመሆናቸው ብዙም አትጠራጠር። 10 የመንገድ ላይ ፖሊሶችን ካየህ ቢያንስ 9 ኦሮሞ ስለመሆናቸው ጥርጣሬ አይግባ። 10 የአስር ሚኒስተር መስሪያ ቤቶችን ታላላቅና ወሳኝ ባለሥልጣናት ሰብሰብ ብለው ቡና ሲጠጡ ብታይ አስሩም ኦሮሞ መሆናቸውን ለማወቅ ማንም መጠየቅ አይጠበቅብህም። የአስራ ምናምኑን ክፍለ ከተማ ዋና ዋና ባለሥልጣናት ብታይ ከኦሮሞ ውጭ አይሆኑም። ወረዳና ቀበሌዎችንማ ተዋቸው። የመከላከያን አስር ዋና ዋና ባለሥልጣናት ድንገት ሻይ ሲጠጡ ብታይ ከኦሮምኛ ውጭ ሲናገሩ የመስማት ዕድል የለህም። ወያኔ ሞትኩ አትበል። አይኗን ባይኗ አይታና ራሷን ተክታ ነው ፍግም ያለችው። እነዚህም እንደ ፈጣሪያቸው ፍግም እስኪሉ ጉድ እያሳዩን ነው። ምን አለፋ አብይ ለላይ ሆኖ ኢትዮጵያ የጋራ ናት ይልሃል፣ ከስር ግን በርሱ ቅናና ሽፋን ሰጭነት ላንድ የቀን ጅብ ተሰጥተን የትህነግን ዘመን እየናፈቅን ነው። ሰው ካልሞተ ወይ ካልሄደ አይመሰገንም የሚባለው እውነት ነው። በይሉኝታ ቢስነት ከወያኔ የሚበልጥ የለም በሚል ብዙ ጊዜ እከራከርና እጽፍም ነበር። የባሳል አገርህን አትልቀቅ ነው ወንድሜ። እነዚህ ብሰው ቁጭ አሉ። ኖቤል ከሚያሸልም የጅልነት ጭካኔ ጋር እንዴ! ወያኔዎች እኮ ብልጥ ነበሩ። ማስመሰልን ይችሉበት ነበር። በተለይ ከ97 ምርጫ በፊት ይበልጥ የተግማሙት ከ97 በኋላ ነበር። አሁን የምናየው ይህ ሁሉ የአንድ ነገድ የበላይነት የተፈጠረው በአጋጣሚ ቢሆን ምንም አይደለም። በሥራ ችሎታና በብቃት ቢሆን ምንም አይደለም። ሌላው ያልተማረና ብቁ ሆኖ ባለመገኘቱ ቢሆን ምንም አይደለም። ግን ያ አይደለም። ትንቢቱ ይፈጸም ዘንድ ነው። ኢትዮጵያ እንድትሆን በርግጥም መፍረስ አለባት። መፍረስ ሲባል ደግሞ አካላዊ መፍረስ አይደለም። አእምሮአችን ፈርሶ ከእንደገና መሰራት ይኖርበታል። ለምሳሌ ዶክተር አሸብርን የመሰለ እምብርት የለሽ ሰው ይዘህ አገር ልትፈጥር አትችልም። ከአትሌቲክስ ፌዴሬሽን ሐኪም ይንቀለኝ ብሎ የገገመው ይህ ሰውና መሰሎቹ ምን እንደሚሰሩ እናውቃለን። የኮሚቴ ሊቀመንበርነታቸውን ለግል ቢዝነሳቸው ለመጠቀም ሲሉ የማይሰሩት ሸርና ተንኮል እንዲሁም ከባለሥልጣናት ጋር የጥቅም መሞዳሞድ የለም። በሚሊዮኖች ምናልባትም ከዚያም በበለጠ የሚቆጠር ገንዘብ አላቸው። ግን እምብርት ብሎ ነገር ስላልፈጠረባቸው በቃኝን አያውቁም። ሁሉም ማለት በሚቻል ሁኔታ የአገራችን ነጋዴዎችና ባለሥልጣናት እንደዚህ ናቸው። የቀንጅቦች እነዚህ ፈርሰው ካልተሰሩ ሀገር አትኖርም። አንድ ሰው በቃኝን ካላወቀ ደግሞ ሀገርና ሕዝብን ተወውና ሚስቱንም ልጁንም አባትና እናቱንም ከመሸጥ ወይም ለዲያብሎስ ጫዳነት ከመገበር አይመለስም። የሚታየው ግድያና የዘር እርቂት ሁሉ መባቀያው እንግዲህ ይህ ነው። ሆድና የሆድ መዘዝ። ሌላውና በየፖለቲከኛው አንደበት የሚተረከው ሁሉ ማስመሰያ ነው እንጂ ሕዝብማ ድሮም ሆነ አሁን አብሮ እየኖረ ነው። ወደፊትም አብሮ መኖሩን ይቀጥላል። ግን እባካችሁን የነገ ሰዎች አንድ ነገር ላሳስባችሁ። ሀገር ሲኖረን የፖለቲካ ሥልጣን ለመያዝ አዲስ መስፈርት ይውጣ። ድሃ ወደ ሥልጣን አይምጣ። ድሃ ድህነቱን እንጂ እምነቱን አያስብም። ክብረቱን እንጂ የሥራውን እንከን አያይም። ገንዘብ እያሳዩ ገደል የሚከቱት ይበዛሉ። ያኔ አገርና ሕዝብም አብረው ገደል ይገባሉ። ድህነት ይሉኝታን ያጠፋል። ማጣት ሀፍረትን ያሽጣል። የሰውን እጅ ማየት ሕሊናን ያሳውራል። ሀብት የማግኘት ጉጉት የሥራ ኃላፊነትን ያስረሳል። ስለዚህ ሥልጣን የሚይዝ ሰው በእውቀትም በትምህርትም በሀብትም የተደላደለ ቢሆን ሀገር ትረጋጋለች፣ ፍትሕ ትነግሣለች። ከሌሎች አገራትም እንማር። በበርካታ አገሮች ማንም ነጫጭባ ድሃ ከመሬትም በለው ከቆጥ አልጋ እየተነሣ ሥልጣን ላይ ፊት አይልም። ሕግና ሥርዓት አለው። አንደኛ ወይም እንደኛ ሀገር በተገዛ ወይም በተጭበረበረ የማስተርስና የዶክትሬት ዲግሪ ልባስ ምድረ መሐይም ሥልጣን ላይ የወጣ ዊ ሳፖርቲንግ ደ ኢኪቮካሊ በሚል ኢዝን እና ወዝን በቅጡ ባለዩ እንግሊዘኛው የድንቁርና በጠጡን ሕዝብ ላይ አያራግፍም። ሰምታችኋል። እንደ ሕዝብም እንደ ሀገርም በቁማችን እኮ ሞተናል። የባለሥልጣናትን የአመራር ብቃትና ሀብትን ንብረትን የማከማቸት ስግብግብነት ሳይ በኢትዮጵያዊነቴ አፍራለሁ። አሁን በዚህ ዘመን ሙስና ውስጥ የማይገባ ሰው እብድ ወይም ወፈፌ ነው፣ እንደ ጤነኛ አይቆጠርም። ለነገሩ ለትራንስፖርትም የማይበቃ ወርሃዊ ደሞዝ እየተከፈለው አትሞስን ማለትም በሰው ህልውና መፍረድ ነው። ችግር እኮ ነው ጎበዝ። የአምስት ሊትር የምግብ ዘይት ዋጋና የአንድ ሻይ ቤት አስተናጋጅ ወርሃዊ ደሞዝ ተመሳሳይ መሆኑን ስንቶቻችን እንደምናውቅ አላውቅም። የአንዲት ሚጢጢዬ ክፍል የወር ኪራይ 2000 ብር ሆኖ ሳለ ለአንድ የቢኤ ዲግሪ ምሩቅ ብር 3000 የሚመደብ ሲቪል ሰርቪስ ያቋቋመ መንግሥት ያለን የ21ኛው መቶ ክፍለ ዘመን ሱልጣና ንኮነን እኛ ኢትዮጵያን። የሚገርመው ባለሥልጣናት በስርቆትና በሙስና እንጂ በደሞዝ ስለማይኖሩ ይህ የሕዝብ ችግር አይገባቸውም። ፈርዶብና ምርጫ የሚኖር አይመስለኝም፣ ካለም በደም የጨቀየ ይሆናል። የአዲስ አበባ ሕዝብ መጥፊያው ደርሷል። ኢትዮጵያ መነሳቷ እርግጥ ነው። ይልማ በቀለ የሚባለው ጉደኛ ፍጡር የሚያመልከው አብይ አህመድና መንግሥቱ ዕድሜያቸው እያለቀ ነው። ብዙ ነገር ለማየት፣ ብዙ ለማልቀስ፣ ብዙ ስቃይ ለመቀበል እንዘጋጅ። የማን ሟርተኛ ነው ደግሞ አትበል። አንተም የምታውቀውን ወይም ልታውቀው የማትፈልገውን ነው የነገርኩህ። ያለንበት ጊዜ ዝም በል የኔ ንግር እየበላ ነው ከሚባልበት ደረጃ አልፏል፣ በቃኝ ሲል ጻፊው ኢትዮጵያ ሀገራችን አሁን ያለችበትን አስከፊ ሁኔታ የተነተነበትን ሐቅ እንደመድማል።
I'm a cheater, but I'm a cheater.
አርማጮቻችን እስካሁን ስታዳምጡ የቆያችሁት ከሲዱን ስቶኮም የሚተላለፈውን የኢትዮጵያነት ሬዲዮ ነው። ሳምንታዊ ስርጭታችንን ለማጠናቀቅ ተቃርበናል። የዛሬውን ማዚያ 3 2013 ዓመተ ምህረት ወይንም አፕሪል 11 2021 ስርጭታችንን አስተናገድናችሁ። ወርቁ ሞላ እኔም ተኩል አርቁ ነበን። ደህና ቆዩልን ይላል። ብዙ እንስማበታችኋለን። ድል ለኢትዮጵያ ህዝብ።
Oh, she's on the one.